Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now.
ክብራትና ክብራን አድማጮቻችን ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁ የእሁድ የታህሳስ 16 2009 ዓ.ም ምረት ፕሮግራማችን እነሆ አሁን ጀመረ። ክብራትና ክብራን አድማጮቻችን የለቱን ፕሮግራሞቻችንን መከታተል ያስችላችሁ ዘንድ ፕሮግራማችንን እናስተዋውቃችኋለን። የዛሬውን ዝግጅታችንን በመዝሙር እንጀምራለን። በማስከተልም የለቱ የወንጌል ቃል ይነበባል። በመቀጠልም አንድ መዝሙር ካስደመጥናችሁ በኋላ በለቱ ወንጌል ላይ ክቡር አባ ተስፋዬ ገብረ ሚካኤል የጅማ ቦንጋ ሀገረ ስብከት ካህን አስተንትኖን ያደርጉልናል። በመቀጠልም በመዝሙር ቆይታ ካደረግን በኋላ እንደ አውሮፓውያኑ የቀን አቆጣጠር በትላንትና ምሽት የተከበረውን የገና በዓል ዋዜማን አስመልክተው ቅዱስ አባታችን ፍራንቼስኮ ያስተላለፉትን የእግዚአብሔር ቃል በቀጣይነት እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን። ወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ከምዕራፍ 1 ከቁጥር 1 እስከ 18 የሕይወት ቃል። ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ይህም ቃል እግዚአብሔር ነበር። እርሱ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ ነገር በእርሱ ተፈጠረ፣ ከተፈጠረው ሁሉ አንድም ነገር ያለ እርሱ የተፈጠረ የለም። በርሱ ሕይወት ነበረች። ይቺ ሕይወት የሰዎች ብርሃን ነበረች። ብርሃን በጨለማ ያበራል። ጨለማ ብርሃንን ከቶ አያሸንፈውም። ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰው ነበረ። በርሱም ምስክርነት ሰው ሁሉ እንዲያምን ስለ ብርሃን ምስክር ሆኖ መጣ። እርሱ ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም። ይህ ብርሃን ወደ ዓለም የሚመጣና ለሰው ሁሉ ብርሃን የሚሰጥ እውነተኛ ብርሃን ነበር። እርሱም በዓለም ነበረ። ዓለምም የተፈጠረው በርሱ ነው። ዓለም ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ይሁን እንጂ ለተቀበሉትና በስሙ ላመኑ የእግዚአብሔር ልጆች የመሆንን መብት ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከሰው ዘር ማለትም ከሥጋ ልማድ ወይም ከሰው ፍቃድ አልተወለዱም። ቃል ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብርን አየን። ዮሐንስ ከእኔ በኋላ የሚመጣ ከእኔ ይበልጣል፣ ምክንያቱም ከእኔ በፊት ነበረ ብዬ የነገርኳችሁ እነሆ ይህ ነው እያለ መሰከረ። ከእርሱ የጸጋ ሙላት እኛ ሁላችን ጸጋን በጸጋ ላይ ተቀብለናል። ሕግ በሙሴ በኩል ተሰጠን፣ ጸጋና እውነት ግን በኢየሱስ ክርስቶስ በኩል ተሰጠን። እግዚአብሔርን ያየ ከቶ ማንም የለም። ይሁን እንጂ በእግዚአብሔር አብ ዘንድ ያለው አንደኛ ልጁ ብቻ ገልጦልናል። ጌታ ሰማይና ምድር ያልፋል አለ፣ ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውን እናምናለን።
የተከበራችሁ የእግዚአብሔር ልጆችና በጎ ፍቃድ ያላችሁ ሁሉ በእውነተኛ ፍቅርና ምሕረቱ የሚጎበኘን የአምላካችን ቅዱስ ስም የተባረከ ይሁን። እኛ እንደማነታችን ለክብሩ የተገባን ሰዎች ባንሆንም በዛው ጠፍተን እንዳንቀርና ዳግም ከእርሱ ጋር ለመታረቅ እንዴት መኖር እንዳለብን የዘላለም የሕይወት ቃል መመሪያ ይሆነን ዘንድ በየጊዜው የሚያስተምረን እግዚአብሔር ቅዱስ ስም ገናና ይሁን። ስለ እርሱ ፍቅር ስናስብ እኛ ለእርሱ ይህንን ነገር ስላደረግን ነው ሁሌ የሚወደን ብለን የምንመካበት ምንም ነገር እንደሌለን እናውቃለን። ታዲያ ተመጣጣኝ የሆነ ውለታ መመለስ ሳንችል እንዲህ ያለ ገደብ ለወደደን አምላክ ይመስገን ለማለት መድከም የለብንም። አይደለም ብዙ ውለታ ለዋለልን ጌታ ከሰው እጅ እንኳን ትንሽ ነገር ተቀብለን እናመሰግናለን ስንል ሰጪው እንዴት ደስ እንደምለው ካወቀን ቆጥረን የማንጨርሰውን ለሰጠን ሁሌ ማመስገን በረከት እንዲበዛልን ያደርጋል። ከሁሉም በላይ አሁን ባለንበት በገና ጾም ወቅት የደህነታችን ትልቁን ምስጢር ለመፈጸም ጌታ ወደኛ እየመጣ ስለሆነ ይህንን ታላቅ ጌታ ለመቀበል እንዴት ለየት ያለ ዝግጅት ማድረግ እንዳለብን መጥመቁ ዮሐንስ በማቴዎስ 3 አንድ እስከ 12 ተናግሯል። ይኸውም ተግባር ተኮር ለውጥ እንዲያሳዩ እንዳስተማራቸው ሁሉ እኛም የተግባር ጾም እንድንጾምና ውስጣችን ታድሶ ለጌታ ማረፊያ ምቹ እንዲሆን ንስሐ መግባታችንን የሚያሳይ ሥራ እንድንሠራ ያስፈልጋል። በመጀመሪያ ደረጃ ዛሬ የተነበበልን የሕያው እግዚአብሔር ቃል በሦስቱም ንባብ ውስጥ ብርሃን የሚለው ቃል ትልቅ ስፍራ ይዞ ይታያል። ብርሃን የሚለው ቃል እንደ ብዙዎች የብያኔ አሰጣጥ ሁሉን ነገር እንደ ቀን በግልጽ ለማየት የሚያስችል የጨለማ ተቃራኒ መሆኑን ይገልጻሉ። ስለዚህ ብርሃን ሲኖር ጉድጓድ ይታያል፣ ብርሃን ሲኖር ወጥመድ የት እንዳለ በቀላሉ ማየት ይቻላል። እንዲሁም በብርሃን የሚመላለስ ሁሉ በጫካ አውሬና በተለያዩ ነገሮች አይጠፋም። ስለሆነም ጌታ ኢየሱስ ክርስቶስ የዓለም ብርሃን ሆኖ በጨለማ ይኖር የነበረውን ሥጋችንን በመልበስ ፍጹም ለማድረግ ብርሃንን ስለምሰጠን እኛም በእኛ ላይ ያለውን የጨለማ ሥራ አውልቀን እንድንጥል ሐዋርያው ጳውሎስ በሮም ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 13 ከቁጥር 12 ላይ እንዲህ ይላል፣ ሌሊቱም ሊያልፍ ነው ቀኑም ቀርቧል። ስለዚህ የጨለማን ሥራ አውልቀን ጥለን የብርሃንን የጦር መሳሪያ እንልበስ ይላል። ሐዋርያው ጳውሎስ ይህንን ያስተማረበት ዋና ምክንያት በወቅቱ የነበሩ የሰዎች ተግባር ፍርሃተ እግዚአብሔር የሌለበት የዘላለም ሕይወትን ያላማከለ ጊዜያዊና ምድራዊ ደስታን ለማግኘት ብቻ የታሰበ በመሆኑ ፈጣሪያቸውን ስላስረሳቸው በዚያው ጠፍተው እንዳይቀሩ ያስጠነቅቃቸው ነበር። ይህንን አረፍተ ነገር በእኛ ሕይወት ውስጥ እናስገባ፣ ለእኛስ ምን አይነት መልእክት አለው? ምክንያቱም እኛ ታሪክን መተረክ ብቻ ሳይሆን ራሳችንን በታሪክ ውስጥ ስናስገባ ማንነታችንን ለመፈተሽ እንድጠቅመን ነው። ሐዋርያው ጳውሎስ ሰዎች ብርሃን የሆነውን ክርስቶስን እንዳያዩ ወይም የክርስቶስን ብርሃን እንዳያገኙ የሚጋርዱ መጋረጃዎች የትኞቹ እንደሆኑ በሮሜ 13 13 ላይም ተጠቅሷል። የሰው ልጅ ለፈጣሪው ብቻ መስገድ ሲገባው ለጨለማ ሥራዎች ማለትም ለተለያዩ ሱሶች እየሰገደ በዚህም ከመጸጸት ይልቅ እንደ ትልቅ ዝና ሲታበይ ትልቅ ወጥመድ ውስጥ እንደገባ በማስተዋል አሁን ያለንበትን የጾም ጊዜ በአግባቡ በመጠቀም ከተያዘበት የጨለማ ሥራ ሁሉም ለመውጣት መጣር አለበት። ሁላችንም ከውስጣዊውና ውጫዊ ወጥመዶች እንድንላቀቅና ቁርጥ ውሳኔ በማድረግ በምስጢረ ንስሐ ወደ ጌታ በመቅረብ የብርሃኑ ተካፋዮች እንድንሆን ቃሉ ያስተምረናል። ይህንን ማድረግ ስንችል ጸጋው በውስጣችን እያደገ ትርፋማ እንድንሆን ያደርገናል። በሁለተኛው ቅዱስ ዮሐንስም በወንጌልና በመልእክቱ ልክ ሐዋርያው ጳውሎስ ኢየሱስና ብርሃንን በማገናኘት ግልጽ አድርጎ አስቀምጧል። ስለ ብርሃንና ጨለማ ስናገርም ጨለማ ብርሃንን ከቶ ማሸነፍ እንደማይችልና ብርሃንም በጨለማ እንደሚያበራ በዮሐንስ ወንጌል 1:5 ላይ ያስረዳል። በዚህ አጋጣሚ ስለ ውስጣዊ ጨለማ ማየት ተገቢ ነው። ውስጣዊ ጨለማ ማለት ከእግዚአብሔር ጋር የተጠበቀ ግንኙነት ሳይኖረን በአፋችን ብቻ እያመለክን ነገር ግን ለርሱ የማይመች ተግባር መኖር ወይም መፈጸም ማለት ነው። ቅዱስ ዮሐንስ ይህንን ሲያረጋግጥ እንዲህ ይላል፣ ከእግዚአብሔር ጋር ኅብረት አለን እያልን በጨለማ የምንኖር ከሆነን እንዋሻለን፣ በቃላችንም ሆነ በሥራችን እውነት የለንም ማለት ነው። ስለዚህ የውስጣችንን ጨለማ አስወግደን ለብርሃን ቦታ በመስጠት የብርሃን ልጆች እንድንሆን ቃሉ ይመክረናል። የእግዚአብሔር ቃል ለሰው ልጆች በሙሉ ሕይወትን እንደሚሰጥ እናውቃለን። ልክ በወንዝ ዳር የተተከለ ወይም የበቀለ ዛፍ ሁሌ እንደምለመልም ከጌታ ጋር በየቀኑ የግል ውይይት የሚያደርጉ ሁሉ እንደለመለሙ ይኖራሉ። ጌታ ኢየሱስ ክርስቶስ የማይጠፋ እውነተኛ ብርሃን ሆኖ የደህንነትን ምስጢር ስጋችንን በመልበስ ከእርሱ ጋር ያለን ግንኙነት አንድ እንዲሆንና ያለ እርሱ እርዳታ መዳን እንደማንችል ገልጿል። ቅዱስ ዮሐንስም ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በመጨረሻም ስጋችንን ለብሶ ከውርደት ላወጣን አምላክ ታማኞች በመሆን ለስጋውና ደሙ ሁል ጊዜ የተለየ ክብር መስጠት ባለዳዎች ላለመሆን በጥንቃቄ መቀበል አለብን። አንድ በዕድሜ ገፋ ያሉ አባት ከሕይወት ተመክሯቸው ሲናገሩ እንዲህ ይላሉ። በድሮ ዘመን ብዙ ምዕመናን ኃጢአትን በመጸየፍ ወደ ምስጢረ ንስሐ ሲሰለፉና ጥቂቶች ሲቆርቡ፣ በአሁኑ ጊዜ ደግሞ በተቃራኒው ለምስጢረ ንስሐ ጥቂቶች ብቻ ተሰልፈው ግን ብዙዎች ለቅዱስ ቁርባን እንዲሁ ሲሰለፉ በማየታቸው በጣም አዝነው ገንዘብ ሳትከፍል በነጻ ውሰድ እየተባለ አበድረኝ ማለቱንስ ምን አመጣው አሉ ይባላል። ስለዚህ በምስጢረ ንስሐ ተዘጋጅተን የጌታን ማዕድ ስንካፈል በነጻ እንቀበላለን። ነገር ግን በነጻ የምሰጠውን ምስጢረ ንስሐ ሳንገባ ስጋውና ደሙን ስንካፈል እንደ ተበደረው ሰው ባለዳን ሆናለን ማለት ነው። ስለዚህ ሐዋርያው ጳውሎስ በአንደኛ ቆሮንቶስ 11:27 ላይ እንደ ተቀሰው ባለዳ ከመሆናችን በፊት ይህንን የሕይወት ቃል ሰምተን ካሰላሰልን በኋላ መቅረቡ የተሻለ ነው። የዓለም ብርሃን የሆነው ኢየሱስ ክርስቶስ የተገባን ሰዎች እንድንሆን በጸጋው ይደግፈን። አሜን።